ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ከነስተልኝ እንደምን አመሻችሁ ቆድመጭቻችን። ዛሬ ማክሰኞ መጋቢት 20 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ መጋቢት 20 ቀን 847 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከመቼ?
ጸረ ኢትዮጵያና ህዝቧ የሆነው ዘረኛው ወያኔ በህዝብ ትግል አከርካሪውን ቢመጣም አልቀበል ብሎ የትግራይን ህዝብ ለትልቅ መከራ ዳርጎታል። የሳይበቃው በአፋር በወሎና በጎንደር ሽብሩን እያስፋፋ ይገኛል። የወያኔ መሪዎችና በውጭ ያሉ ደጋፊዎቻቸው ከቅዠት አንወጣ ብለው እንጂ ትግራይንም እንደ በፊቱ እያስፈራሩ የመግዛት አቅማቸው ተሟጧል። የትግራይ ህዝብ ወያኔ ካመጣበት ማዕት ለመሸሽ በሚያሳዝን ሁኔታ ወደ ሰሜን፣ ደቡብና ምዕራብ እየተሰደደ ነው። ከዚህም በላይ ጭካኔና ኢሰብአዊነት አለ? ለጥቂት ወያኔዎች መንደላቀቅ ሲባል ሚሊዮኖችን ማሰቃየት። የትግራይ ህዝብ እነዚህን ወንበዴዎች ለረጅም ጊዜ ታግሷቸዋል። በቃ ብሎ መነሳት ያለበት አሁን ነው። በወያኔ ቦታ የተተካው ዘረኛው ኦነግ ኦህዴድ በአወናባጁ ኮሎኔል እየተመራ የወያኔን አገር የማጥፋት ሴራ በግልጽ ቀጥሎበታል። ህዝብ ወያኔን ለማስወገድ ከባድ መስዋዕት ከፍሏል። በጠራራ ፀሐይ ከወያኔ ጉያ በወጡ ዘረኞች ተነጠቀ እንጂ የኮሎኔሉን ጸረ ኢትዮጵያ አገዛዝ ለማስወገድ የሚደረገው ትግል በስልትና በተደራጀ መልክ ካልተካሄደ መስዋዕት ይበዛል፣ ድልም ይርቃል። በህቡ እንደራጅ፣ ለኢትዮጵያ ከሚታገሉ ጋር እንቀናጅ፣ እናብር፣ ህብረ ብሔራዊነት ይለምልም። ያኔ የሰሜን፣ የምዕራብ፣ የደቡብ፣ የምስራቅ፣ የመሃል ዘረኞችን ጥግና ሲዛለን። የህብረት ትግልን በሚመለከት ከዚህ ቀደም በፍኖተ ዴሞክራሲ ተላልፎ የነበሩ ፕሮግራሞችን በድጋሚ እናቀርባለን። በዛሬ ዝግጅታችን በቅድሚያ ሲቪላዊ ወኔን የተላበሰ ህዝባዊ እንቢተኝነትና አመጽ ይፋፋም በሚል ርዕስ የቀረበ ሲሆን በመከተል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዴሞክራሲያ የመታገል ግዳጅ አይዘሉት አማራጭ በሚል ርዕስ ቀደም ብሎ ወጥቶ ከነበረ ዴሞክራሲያ እትም ያገኘነውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በሁመራ አካባቢ የሚካሄደው ጦርነት ዛሬም የቀጠለ መሆኑ ታውቋል። የአማራ ልዩ ኃይልና ፋኖ በሱዳን እርዳታ የገባውን ወያኔ በጀግንነት እየተዋጉም አሸባሪዎችን ማባረራቸውን ከአካባቢው የሚደርሱ ዘገባዎች ገልጻሉ። በሰሜን ምስራቅ ትግራይ በዛላምበሳ አካባቢም ወያኔና ሻቢያ ወታደሮቻቸው በድንበር አካባቢ ያሰፈሩ መሆናቸውና በአካባቢው ከፍተኛ ውጥረት የተፈጠረ መሆኑም ተሰምቷል። ሻቢያ ቀደም ብሎ በርካታ ወታደሮቹን ወደ ትግራይ ወሰኖች የላከ መሆኑም ተዘግቧል። በአፋርም ሰሞኑን ነጻ የወጡትን የኮነባ አካባቢዎች መልሶ ለመያዝ ወያኔ ጥቃት ሰንዝሮ ጦርነት እየተካሄደ መሆኑም ተሰምቷል። ይህ በዚህ እንዳለ ወያኔ በሰጠው መግለጫ የግጭት ማቆም ስምምነት ከተጀመረ ጀምሮም አንድም የሰብአዊ እርዳታ ወደ ትግራይ እንዳልመጣ ገልጾም ሁኔታው የማይለወጥ ከሆነ ጋብ ብሎ የማያውቀውን ጦርነት እቀጥላለሁ ሲል ተሳልቋል። በደቡብ አካባቢ በኮንሶ ዞንና አሌልዩ ወረዳ አዋሳኝ አካባቢዎች በመሬት ይገባኛል ጥያቄ ምክንያት ከመጋቢት 9 ቀን ጀምሮ ሲካሄዱ የነበሩ ግጭቶች በሰው ህይወትና በንብረት ላይ ጉዳት ማድረሳቸውን የአካባቢው ባለስልጣኖች ለዜና ተቋሞች ገልጸዋል። ላለፉት ተከታታይ ቀናት በተካሄዱት ግጭቶች እስካሁን ቁጥራቸው በውል ያልታወቀ ዜጎች ህይወታቸውን ማጣታቸውን በዜጎች ላይ ከባድና ቀላል የአካል ጉዳት መድረሱን እንዲሁም በርካታ ቤቶችና ንብረቶች መቃጠላቸውም ተገልጿል። የችግሩ መንስኤ የወሰንና የግጦሽ መሬት ይገባኛል ጥያቄ ሲሆን መነሻው በሁለቱ አካባቢዎች የሚኖሩ ዜጎች የሰጎን አካባቢ ህዝቦች በሚላንድ መዋቅር ስር በሚተዳደሩበት ወቅት የተላለፉ የወሰን ውሳኔዎች ወዳቸውን ያካባቢው ኃላፊዎች ገልጸዋል። የተፈጠረው ልዩነት ለማቀራረብ በርቅ ችግሩን ለመፍታት ቢሞከርም እስካሁን አልተቻለም። በደቡብ ምዕራብ በቤንች ሸኮ ዞን የተከሰተው የጸጥታ መደፍረስ ከአካባቢው የጸጥታ ኃይሎች አቅም በላይ መሆኑን የዞኑ ኃላፊዎች ገልጸዋል። በዞኑ የተከሰቱትን የጸጥታ ችግሮች ለመቅረፍ የአካባቢው ፖሊስና ሌሎች የጸጥታ መዋቅሮች ለመቆጣጠር ቢሞክሩም ያልተቻለ መሆኑን ገልጸዋል። ባለፉት 5 ቀናት ብቻ በተፈጠሩ ግጭቶች 3 ሰዎች ህይወታቸው ያለፈ ሲሆን ከ20 ያላነሱ ያርሶ አደር ከብቶች መዘረፋቸውም ታውቋል። የቤንቺ ሸኮ ዞን ከጋምቤላ ከደቡብ ሱዳንና ከአጎራባች ድንበሮች ጋር የሚወሰን በመሆኑ ለህገወጥ መሳሪያ መስፋፋትም ምቹ ድል ፈጥሯል ተብሏል። በአካባቢው በየጊዜው በርካታ ዜጎች እየተገደሉ መሆናቸው የሚታወቅ ሲሆን ሁኔታውን ለመቆጣጠር በአገዛዙ በኩል የተወሰደ እርምጃ የለም። የአሶሲየትድ ፕሬስ ዘጋቢ የሆነው ጋዜጠኛ ሳሚር አሚንና የካሜራ ባለሙያው ቶማስ እንግዳም በአገዛዙ ለአራት ወራት ያህል ከታሰሩ በኋላ በዋስተላቀው ጉዳያቸውን እንዲከታተሉ ማክሰኞ መጋቢት 20 ቀን ፍርድ ቤት ወስኗል። በገፊ አሰራቸውን እስረኞችን በእስር ለማቆየት በተከታታይ የምርመራ ጊዜ በመጠየቅ የተካነው ያገዛዙ አቃቤ ሕግ ምርመራውን እንዳልጨረሰ ገልጾም ተጨማሪ የምርመራ ጊዜ ቢጠይቅም ፍርድ ቤቱ በ60 ሺህ ብር ዋስትና ተለቀው ጉዳያቸውን ነጻ ሆነው እንዲከራከሩ በይኗል። ከአዲስ አበባ በስተሰሜን 45 ኪሎ ሜትር ርቀት ላይ በመትገኘው በጫንጮ ከተማ አቅራቢያም ማለነታቸው ባልተወቀ በተባሉ አሸባሮች ታግተው የነበሩ የሰሚንቶ ፋብሪካ ሰራተኞች በሙሉ መለቀቃቸውን ምንጮች ዘግበዋል። በዘረኛው አገዛዝ ድጋፍ በተደራጁና በታጠቁ አሸባሪዎች በመጀመሪያ ተይዞ የነበሩ 27 ሰራተኞች ሲሆኑ ከሁለት ሳምንት በፊት 6 የህንድ ተወላጆችን ጨምሮ 18 ሰራተኞች መፈተታቸው ተዘግቦ ነበር። ሰራተኞቹ የተፈቱት መጠኑ ያልተገለጸ ካሳ ተከፍሎ እንደሆነም ተነግሯል። ያገዛዙ ካድሬዎች የሚያንቀሳቅሷቸው አሸባሪዎች ዓላማ በሚሊዮን የሚቆጠር ገንዘብ ለመሰብሰብ መሆኑ የሚታወቅ ሲሆን በአሁን ወቅት ቀጣሪዎቹ 9 ሰዎች የፈቱት ምን ያህል ገንዘብ ተከፍሎ እንደሆነ አልተገለጸም። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የዛሬው ከዝግጅት ክፍላችን ሲቪላይ ወንኔን የተላበሰ ህዝባዊ እንብተኝነትና አመጽ ይፋፋም ይላል። በተለያዩ መጣጥፎቻችን ግልጽ እንዳደረግነው የሲቪላይ ወንኔ ምንነትን የተገነዘቡ ዜጎቻችን ባለፉት 40 አመታት ውስጥ ውሸትን በመጠየፍ ለእውነት ለመቆም ባላቸው ጽኑ ፍላጎት በመነሳት ለፍትህ መገኘት ለነጻነት መጎናጸፍ ለሰብአዊና ለዲሞክራሲያዊ መብቶቻቸው መከበር ባደረጉት ትግል እንቅስቃሴዎቻቸው የግላቸውን ሐሳብና አስተያየት በአደባባይ ግልጽ ያደረጉ ብቻ ሳይሆኑ በጀመሩት ጎዳና ለመቀጠል ጽናትን ድፍረትንና ንቃተ ህሊናን የተላበሱም ነበሩ። የዘመን የለበት ርታ ማዳመጥ አይነተኛ መለያቸውም ነበር። በርግጥም ያለፉትን 40 አመታት የትግል ታሪክ ጠለቅ አድርገን سنመለከተው እነዚህን የሲቪል ወንኔ ምንነትን የተገነዘቡ ዜጎቻችን በራሳቸው በግላቸው ይደርስባቸው የነበረውን ብቻ ሳይሆን አብዛኛውን ህዝብ የሚመለከተውን በነበሩት አገዛዞች መበደልና የመብት አለመከበር ጥያቄ በማንሳት መስቴ የሚሉትንም የጠቆሙ ተግባራዊ እንዲሆንም በመታገል ህይወታቸውን እንኳን ሳይቀር አሳልፈው የሰጡ ነበሩ። እዚህ ምክንያት ከህዝብ ተወዳጅነትንና ከበሬታን የተጎናጸፉ መሆናቸው የታሪክ ድርሳናት አሁንም ድረስ ይገልጻሉ። የሃፓ አባላትና ደጋፊዎች ለዚህ በጉልህ ምሳሌነት ከሚጠቀሱት ውስጥ በመሆናቸው ገድላቸው እየተወራ ወደፊትም የሚወራ እንደሆነ በየጊዜው የሚወጡ መጣጥፎች የሚገልጹት ናቸው። ታዲያ ዛሬም እንደበፊቱ ለዚያ ራያነታቸው ከፍተኛ ምስጋና ይድረሳቸው ማለቱና ታሪካቸውን ማስተዋወሱ አግባብነት ያለው ነው የሚል በበኩላችን ጽኑ እምነት አለን። እርግጥም ከነዚህ ሀገር ብርቅዬ ዜጎቻችን የታሪክ ተጋድሎ መረዳት እንደሚቻለው እነዚህ ዜጎች በነበራቸውና በሂደትም በተጎናጸፉት የመንፈሳዊና የሞራል ኃላፊነት ችግሮቻችን ግልጽ ማድረጋቸው በአደባባይ ለህዝብ ማሳወቃቸውና ማነቃቃታቸው ከቶም የሚረሳ አይሆንም። ማንኛውም ዜጋ በራሱ መብቱን ለማስከበር ይቻለው ዘንድ በፖለቲካው ጣልቃ እንዲገባ አበረታተዋል አደፋፍረዋል። ጸረ ሰብአዊነት የተጠናወታቸው አይደሉምና በስልጣን ላይ ያሉትንም ቢሆን ከመሰሪ ያድራጎታቸው ህዝብን ከመበደል ጥፋታቸው እንዲታቀቡ አቋማቸውን ድርጊቶቻቸውን ቆምና ረጋ ብለው እንዲመረምሩና የህዝቡን ሮሮ እንዲያደምጡ መጠየቃቸው የሚረሳ አይደለም። ለሀገርና ለህዝብ ኃላፊነት መወሰድ ምን ማለት እንደሆነ በተግባር አሳይተዋል። እውነትን ከውሸት ለመለየት በጥንቃቄ የመረመሩ ዳር ቆመው ተንጠር ብለው ጣት በመቅሰር ምክር ሰጪ ሳይሆን በቅድሚያ በተግባር በግንባር ቀደምትነት ተሰማርተው በጠላቶቻቸው ተይዘውና በየእስር ቤቱ ታጉረው የአካል ጉዳትንም ሆነ ውድዮታቸውን በመስጠት ለቀሪው ባሪያነት ለመታየት የበቁ ብርቅዬ ዜጎቻችን ነበሩ። ዛሬም ናቸው። ተወሰኑት አላማ በጽናት በመቆማቸው በየጊዜውና በተለያዩ ደረጃዎች ያጋጠሟቸውን ፈተናዎችንና ችግሮችን እንዳመጣጣቸው ተቋቁመው ትግሉን ቀጥለው አሁን ካለበት ደረጃ አድርሰውልናል። ማንኛውም ህዝባዊ ፖለቲካ ትግል የመጨረሻ ግቡ ድልን መቀዳጀት ቢሆንም ለዚህ ረግረጉን የሚያመቻቹ በርካታ ፍሬያማ ውጤቶችን ለህዝቡ በሚገባ አስጨብጠዋል። እንግዲህ ወዲህ በሀገራችን ማንኛውም ማገዛዝ በተወሰነ የታሪክ አጋጣሚ ከስልጣን ቢቆናጠጥ እንደልቡ በህዝብ ጫንቃ ላይ እንዳይጨፍር የሚያስችለው ሁኔታ እንዳይከሰት የሚያደርግ የፖለቲካ ንቃተ ህሊና ህዝቡን አስጨብጠውታል። ህዝቡ በራሱ ሁለመና ትግል እንጂ በጥቂት አርበኞች ሙግዚትነት ነጻ ሊወጣ እንደማይችልና በራስ ላይ ብቻ የመተማመን ግንዛቤ እንዲያገኝ አድርገውታል። ለዚህም ነው ለሃፓ አባላትና ደጋፊዎቹ የሲቪል ወኔ ባህሪያትን የተጎናጸፉ ዜጎቻችን ለራሳቸው ለሀገራቸው ለህዝባቸው ታማኝ ለህሊናቸው ታዛዥ የነበሩ በመሆናቸው ባነስተኛ ደረጃ የቅርብ ዘመዶቻቸውን ቤተሰብ የትዳር ጓደኛ ልጅ እናትና አባት ያኮሩ ከፍተኛም ደግሞ ህዝብን የመንፈስ ኩራት የሚሰጥ ተግባር ያከናወኑ በመሆናቸው ከበሬታና የተለገጡ የሰው ፍጡር ሁሉ መልካም ጠባይ የሚባለውን በትግሉ ሂደት በመላበስ ለትግል ጓደኞቻቸው በነበረአቸው ቀረቤታና ክብሮት ባሪያነታቸው የታዩና በዚህም ጠባዮቻቸው የተመሰገኑ ጭምርም ነበሩ። በተለይም ደግሞ የራሳቸውን ብቻ ሳይሆን የሌላውን ዜጋ ነጻነት አክባሪ የነበሩ በመሆናቸው ማህበራዊ ኃላፊነትም የሚሰማቸው ነበሩ። በደል ሁሉም ሁሉም ቦታ በደል ነው በሚል መፈክር ስነ ለሰባዊና ለዲሞክራሲያዊ መብቶች መከበር የተንቀሳቀሱትና አሁንም ድረስ በመንቀሳቀስ ላይ የሚገኙት የኢትዮጵያ ፖለቲካ ስረኞች አንድነት ኮሚቴ አባላትም እንዲሁ በመሳሌነት የሚጠቀሱ ናቸው። ለህዝብ ወገንተኝነትና አክባሪነትን ለህዝብ ጠላት ለሆኑ አምባገነኖች ዘረኞችና ከፋፋዮች ንቀትን ያስተማሩና እያስተማሩ ናቸው። ቢልወኔ የድፍረትን ይዘት በማዛባት አጉል ደኝነት እንዳልሆነም ያስተማሩ በተግባር ያረጋግጡም ነበሩ። በዚህም እነዚህ ዜጎቻችን በተግባሮቻቸው ሲቪል ወኔ በቀድሚያ ያኗኗር ዘዴና የመልካም ህይወት ኑሮ ጸባይ የራስን የወደፊት የኑሮ ጣብራስ ለመወሰን ጽኑ ፍላጎት መኖርና ይህንንም ተግባራዊ ለማድረግ መጣር መሆኑን ያመላከቱም ነበሩ። ዝባችን በአሁን ወቅት የሚገኝበት ሁኔታ ሰባዊና ዲሞክራሲያዊ መብቱ ወያኔን ለማድመጥ እስኪሰለች ድረስ ነጋ ጠባ ጣዖት ነፍስ ይዘራ ይመስል የመለዘና ያኩሪነት የሌለውን ተጋድሎን በማነብነብና ተክለሰውነት በመገንባት እንደሚያወሩት ህገ መንግስታችን በሚሉት ግን የተጻፈበትን ወረቀት ያህል እንኳን ክብደት በሌለው ሰነዳቸው ተደንግጎልሃል እየተባለ በተግባር ግን የወያኔ አምባገነናዊነት ሰፍኖ መገኘቱ ተሐድ ነው። በዚህ በመብትና በመልካም አስተዳደር ጦት የተነሳ ክፉኛ እየተበደለና እየተሰቃየ ቢሆንም በዚህ ከዚህ ለመገላገልና ነጻነትን የተላበሰ መድብለ ዲሞክራሲያዊ ስርዓትን ለመገንባት ከፍተኛ የሞትና የስረት ትግል እያደረገ ያለ መሆኑንም ጥያቄ የሚያስነሳ አይደለም። ስለሆነም የትግሉ ዘመን እንዲያጥርና የመስዋዕት ክፍያው እንዲቀንስ ምኞቱና ፍላጎቱም ስኬታማ እንዲሆኑ ያንዳንዱ ዜጋ በሚችለው አቅምና አመቺ ሆኖ ባገኘው ዘዴ ሁሉ ለጸረ ወያኔ ትግሉ የራሱን አስተዋጽኦ ማበርከትን የግዴታ የሚጠይቅ ነው። የትግል ደግሞ ዛሬም እንደቀድሞው በሲቪል ወኔ የታጀበ እንዲሆን በዚህ በኩል የሚባለውን ማለቱ አግባብነት ያለው ይሆናል። ስለሆነም ሲቪል ወኔ ውስጣዊ ይዘቱ ምን እንደሆነ ባጭሩ ለማብራራት ይሞክራል። ሲቪል ወኔ ማለት ለማናቸው ማንባገነና ያገዛዝና ህሊናን ለማሳመን ትዕዛዛቸው አሳፈረኝ ማለትን ድፍረትን መጎናጸፍ ነው። ያንባገነን አገዛዝን ተቀብሎ የሚስጠውን ማናቸውንም ትዕዛዝ ለማስፈጸምም ሆነ ለስልጣናቸው ተከታይ የመሆን ሁኔታ የግዴታ የኢትዮጵያ ህዝብ ልዩ መለያ ሳይሆን ለማናቸው ህብረተሰብ በተወሰነ የታሪክ ወቅት ሊከሰት የሚችል ነውና የሚያስገርም አይሆንም። ስለሆነም ተጨባጭ ሁኔታ እንደየሀገሩ ቢለያይም ለአምባገነን አገዛዝ አሻፈረኝ ማለት ሀገራዊ ግዴታና አለፍ ሲልም ኃላፊነትንም መረከብን አስመልክቶ ተመሳሳይ ያደርጋቸዋል። ዝባችን ባሁኑ በአንደኛ ክፍለ ዘመን የሚገኝበት ወቅት በዲሞክራሲና በሲቪል ወኔ የታጀበ ላስጨራሽ ትግል ማካሄድን የሚጠይቅ መሆኑ ለሁሉም ግልጽ ነው። ምናልባትም ከአያቶቻችን የበለጠ ኃላፊነት በአሁኑ ትውልድ ላይ የወደቀ ነው ቢባል ሐቁን መናገር ይመስለናል። በኢትዮጵያችን በአሁኑ ወቅት ከአገዛዙ ተቀጽላነት ነጻ የወጣ የህዝብ እንቅስቃሴ ማድረግ ቀርቶ ማሰብም የሚቻልበት እንዳይደለ ፀሐይ የሞቀው ሐቅ ነው። ተደጋግሞ እንደተገለጸው ወያኔ በውሸት የተሞላ ጉራ ወደ ጎን አድርገን በመሬት ላይ ያለውን ተጨባጭ ሁኔታ ስናጤን የህዝብን የስልጣን ባለቤትነት የሚገለጽበትና የዲሞክራሲያዊ ስርዓት ዋልታ የሆነውን ለምሳሌ ምርጫን አስመልክቶ ያደረጋቸው ተግባራት ህዝብን ያገለለ ብቻ ሳይሆን ዜጎች ፖለቲካዊ ፍላጎታቸውን ለማስፈጸም በሚያደርጉት እንቅስቃሴ ህዝቡ ዋነኛ ተዋናይ መሆን ሲገባው የበይ ተመልካችና ለወያኔ በድምጽ ፈጭነት ብቻ ታርጎታል። ሩሊባን የሚችሉ የመብት አንቀጾችን ህገ መንግስቴ በሚለው ማካተቱን ለይ ተቀኔ ተለቸ ፕሮፓጋንዳውን ቢነዛም የዝምድ ብሶትና ቤቱታ ለፖለቲካ ፍጆታ ካልሆነ በስተቀር አያደምጥም። እንዲያውም የሚታየው ለማድበስበስ ሲሯሯጥ ነው። በመልካም አስተዳደር ጦት ቁም ስቅሉን የሚያየው ህዝብ እንባ አይታበጥም። ፍትህ ደብዛው አጥፍቶ ያገዛዙ አባላትና ደጋፊ የሆኑ ህገወጦች የዜጎቻችንን መብት ሲደፍሩ ከልካይ የለባቸው ቀድሚያ ለገዢው ፓርቲ አባላት ተብሎ በትምህርት በስራ በጥቅማ ጥቅምና በመሳሰሉት እኩልነት ሲጠፋ ደግ ነገር የሰራ ይመስል ሲኩራራ እንጂ እኩልነት በጋድ ተጥሶ ተጣሰ ብሎ ለማረም ጨርሶ አይከጅለውም። ታዲያ ስንት በደል በህዝብ ላይ የተፈጸመ አምባገነንነት የጎሳን ልዩነት ተንተርሶ እንዲህ እንዳሁኑ አፍጦና ግጦ በወጣበት የኑሮ ውድነት ተባብሶ በርካታውን ህዝብ ከድህነት ወለል በታች እንዲኖር ባደረገበት የሰርቶ አደሩን ህዝብ መተንፈሻ እንዳያገኝ ኙ አንገታን ቆብ ያዘበት ሙስና ቅጦናቱ መድኃኒት የሌለው የህዝብ ካንሰር በሽታ ሆኖ በሚታይበት ሁኔታ በሲቪል ወኔ መርህ መሰረት አሳፍረኝ በማለት ማመጽ የተጨቆነውን እየተበደለ ያለውን ህዝባችንን በጋራ እንዲነሳ መቀስቀስ ማደራጀትና አደራጅቶ መታገል ለወደፊቱ ትውልድ ሊያስተላልፉት የማይገባ ነው የሚል ጽኑ እምነት መያዝና መታገል ትክክለኛነቱ የማይታበል ይህን በማለታችንም እንካሰላንታ የሚጋጥመን ሊኖር አይችልም። የናስተያየታችንንም ለሀገርና ለህዝብ ቀናይ የሆነ ዜጋ ሁሉ የሚስማማበት ሐሳብ እንደሆነ እርግጠኛ ነን። ቀደም ብሎ እንደተጠቀሰው የሲቪል ወኔ በቀድሚያ የዲሞክራሲ መርህን መገንዘብ ነውና ያያት ቀድማያቶቻችን በወቅቱ በሚኖሩበት ወቅት ይህንን ከነሱ የሚጠበቅ አልነበረምና ዛሬ ባለን የፖለቲካ ንቃት የታነጸ ባህሪያነት የምንመለከታቸው ዜጎች ለማየት አለመታደላችን የሚያስገርም አይሆንም። ማንኛውም ትውልድ ለትግል ሲነሳሳ የራሱ የሆነ ግዜው ባቀረበለት ንቃተ ህሊና ላይ መመስረት የግድ ይለዋልና ይህ እንዳለ ሆኖ ቢያንስ ሀገርን እንደ ሀገር አቆይተው ለቀጣዩ ትውልድ በተከታታይ ማስተላለፋቸውን በአድናቆት እንጂ በጥላቻ ወይንም ደግሞ በንቀት የምንመለከተው ከቶም ሊሆን አይችልም። በሌላ በኩል የፖለቲካ ንቃተ ህሊና የመዳበሩ ሁኔታ በጣም የሰፋ ነው በሚባልበት በአሁኑ ወቅት ደግሞ የወያኔ ስልጣን ከስር መሰረቱ የሚነቀንቅን ጣታል ተግባር እንኳን ሳይከናውኑ እንደ ጉንፋን በሽታ ለተወሰነ ቀናት የእስር ቤት ኑሮ በመቀመሳቸው ብቻ የማይገባቸውን የማንዴላና ጋንዲ ሆነ ሳንሱይ ያገኙትን አይነት ክብር ስጡን የሚሉ መታየታቸው ምን ያህል ያሳፋሪነት ትዝብትን እንደተከናነቡ በጊዜው ለማየትና ለማድመጥ መቻላችን የሚታወስ አሳዛኝ ክስተት ነው። ዛሬም የድርጅት መሪ በመሆን ብቻ ልዩ ክብር እንዲለገሳቸውና እንደ ጣዖት እንዲመለኩ የሚፈልጉ መኖራቸው በጣም የሚያስተዛዝብ ነው። ይህ ሁኔታ በተደጋጋሚ መስተዋሉና ያጫፋሪዎቻቸው ማጉል ጫጣታ በተለይም ደግሞ ወዳጅና ጠላትን ያለመለየት መሰረታዊ ስህተት ያስከተለባቸው ችግር ይበልጡኑ የፖለቲካ ክስረታቸውን የሚጠቁም መሆኑን አለማጤናቸው የህዝብንም ሆነ የሀገር ወዳዱን አግርሞት ማስከተሉም የሚዘነጋ አይደለም። ህዝብን ትጥቃስፈችና ወኔ አቆላሽ ሆነ በመቻቻል ስም ህዝብ ለአምባገነን አገዛዝ እንዲገዛ መስበክና መቀስቀስ ምንጩ ይኸው መሰሪነት የተጠናወተው ሐሳብ መሆኑ በተደጋጋሚ የሚታየው በዚሁ ምክንያት ነው። በሌላ በኩል ግን ይህ ክስተት ህዝቡ ባህሪያነት የሚመለከታቸውን መሪዎች የማግኘት ፍላጎቱን የሚጠቁሙ መሆኑን ለመገንዘብ ደግሞ ለበይነትን የሚጠይቅ እንዳልሆነ ግልጽ ይመስለናል። ባለፉት 40 አመታት ከተደረጉት በርካታ መራራ ትግሎች ከተገኘው ተመክሮ ለመገንዘብ እንደሚቻለው የሲቪል ወኔ ዋና ጠባዩ ለባለ ጉልበተኞች ለባለ ስልጣን መጎንበስ መስገድ መነጠፍ ሳይሆን ለራስ ሊና ክብር የሚያስገኝ ራስ ህዝብ ጠንቶ መቆየት እንደሆነ ያሳያል። ምንም እንኳን ሲቪል ወኔ የተላበሰ ተግባር በራስ ላይ ጉዳት አስከታይ መሆኑ ቢታወቅም ሲቪል ወኔ ቅንነት የተሞላበት ዲሞክራሲያዊ ተግባር የህዝብ ኃላፊነትና ስልጣን ሳይዙ ገና ከመጀመሪያውኑ በራስ ሊና ላይ ብቻ በመመርኮዝ በደልን የፍትህ ጉድለትን አድሏዊነትን የህግ በላይነትና የመልካም አስተዳደር ጦትን የመብት አለመከበርን በጽናት ለመቃወም ድፍረት የተሞላበትና ፍራቻን ያስወገደ ተግባር መስራት ነው። በስሜት ብቻ መክነትን ያልሰከነ ግልብ ፍጡር አለመሆንን በማስወገድ በህሊና መጓዝን የሚጠይቅ ነው። سبيل ونه بعد باباي وينم يسوتش سبستب بمنوروبت ስምምነትን ወይንም ተቀባይነት ባገኘ የብዙሃኑ አስተያየት ላይ ራስን ተቃውሞ በማሰማት በራስ ሐሳብ ላይ መጽናት ጭምርንም ነው። ሲቪሎኔ የዜግነት የመልካም ምግባር ጸጋ ጠባይ የሚገልጽ ነው። ከግለሰብ ዜጋ ጋር በጥብቅ የተሳሰረ በመሆኑ የሲቪላዊ ማህበረሰብ አካል ነው። ለዚህም ነው ለምሳሌ ሲቪሉና የሙያ ማህበራት በፍላጎታቸውና አመቺ ባሉት መስክ እንዲደራጁና ተደራጅተውን በነጻ መንቀሳቀስ የማይገፈፍ መብታቸው መሆኑን አውቆ ለሱ ፍጹም ወገናዊነት የማሳየት አስፈላጊነት አጽንኦት ተሰጥቶበት የሚነገረው። ሲቪል ወኔ ለነፍሰ ገዳዮች፣ ለመብት ረጋጮች፣ ህዝብን ከፋፋይና ሀገር አስገንጣዮች በቀጥታም ሆነ በተዘዋዋሪ በእኔ አውቅልሃለሁ በሚል ቀመር በተሰሩ የመሰረተ ልማት አውታሮችና ግንቦች ያላከኩ ለውያኔ ክብር ይሰጥ ብሎ መስበክና መጠነ ሰፊ ፕሮፓጋንዳ መንዛት ማለት አይደለም። ሲቪሎኔ የኢትዮጵያ ህዝብ ደሙን አፍሶ አጥንቱን ከስክሶ ያቆየውን የሀገሩን ዳር ድንበር አፍርሶ ለባድ መስጠት የራስን ሀገር አስገንጥሎ እውቅና ሰጥቶ የሀገርን የባህር በርን መዝጋት የኢትዮጵያን ሉዓላዊነት ከጥያቄ ማስገባት ስትን ዳታገኝ ማፈን በሄራይ ጥቆማና ሳልፎ መስጠት ፍታዊ የሀብት ክፍፍል ሳይሆን በዛባትንና ጦምና በረንዳ ዳር እንዲበራከት ማድረግ የግል የድርጅት ኩባንያ ማስፋፋት የሲቪል ማህበራት እንዲከስሙ ማድረግ ዘመናው እንዳይጋለጥ የነጻ ፕሬስ አባላትና ተቋማትን ማፈን ወዘተ ተጠያቂ ለሆነ ቡድን ነጻ መደበላዊነትን ያልተላበሰ መቻቻልን በመስበክና ኢትዮጵያዊ መከባበር በሚል የክብር እውቅና ለውያኔ መስጠት ማለት አይደለም። ከበሬታ ይሰጥ ብሎ መለፈፍ በርግጥም ያምሮ ጤና መሆን በእጅጉ ከጥያቄ የሚያስገባ ለመሆኑ አነጋጋሪ አይሆንም። የሲቪሎኔ አስፈላጊነት በፖለቲካ መስኩ ብቻ ሳይሆን በተለይ በቀን ተቀነኑ ኑሬታን በበለጠ የሚጠይቅ ነው። በተለይ ያነጋገር ዘይቤዎች አማካኝነት ለምሳሌ በቀልድም ሆነ ከመር በግጥምም ሆነ በዘፈን ዘረኝነትን የሚያስፋፉ ሴቶችን በበታችነት የሚገልጹ ሐሳቦች በባህል ማክበርም ስም ለባለ ስልጣናት ማጎብደድን የሚሰብኩ አስተያየቶችን ሲሰነዘሩ ተባባሪ ደጋፊ አጨብጫቢ መሆነን ወልበተኛ ደካማን ሲያጠቃ በፍራት ተውጦ ወይንም ደግሞ በግዴለሽነት አይቶ እንዳላየ የመሆን ዝንባሌን ማስወገድ ማለት ነው። ሲቪሎኔ ምንም አይነት ለውጥ ለማስገኘት በማይቻልበት ሁኔታ በጀብዱነት በግለሰቡ ደረጃ ዘው ብሎ ጣልቃ በመግባት ራስን ለከፋ አደጋ ማድረግ ማለትም አይደለም። ጭንቅላትን የሚወድስ ድንጋይ ሲወረወርብህ ጎንበስ ብለህ አሳልፈው የሚለው አነጋገር አለምክንያት አይደለምና ስለሆነም በተቻለ መጠን ጥንቃቄ በተሞላበት ሁኔታ በመጓዝ ራስን ለጉዳት ሳያደርጉ አማራጭ መፍትሄ ለምሳሌ መደራጀት ተደራጅቶም መጠንከር መሻት ማለት ነው። ከተገለ መሸሽ ሲባል ኮረንቲና ፖለቲካ በጃ ያጨበጡም እኔ ፖለቲካ ውስጥ የለውበትም ሁሉም የፖለቲካ ድርጅቶች አይረቡም እየተባለ በተጨባጭ ግን ይህም በራሱ የፖለቲካ አቋም መያዝ መሆኑን ላለመቀበል የሚደረግ ሁሌም ላምባገነን አገዛዝ ራስን የማመቻቸት ጠባይ ነውና የሚነቀፍ ጨርሶውኑ የማይፈልግም ነው። ሲቪሎኔ ድንፋታን ስሜታዊነትን አጉል ድፍረትና ጦርቃ ጀብደኝነትን በተጠና ፖለቲካዊ መረ እንዲገራ ማድረግን የሚያመለክት ነው። አርቆ አስተዋይነትን ከሐቀኝነት ጋር ለማዛመድ አበክሮ መስራትን የሚጠይቅ መሆኑንም የሚገልጽ ነው። ይህ ሐቅ እንዳለ ሆኖ ሲቪሎኔ ያለ ድፍረትና የተወሰነ አደጋን ለመቀበል ዝግጁነት ከሌለ ደግሞ የሚታሰብም አይሆንም። ባጭሩ ሚዛናዊ መሆንን የሚጠይቅ ነውና ሲቪሎኔ ስኬታማ እንዲሆኑ የሚንቀሳቀሱባቸው አላማዎች የግል ብቻ ሳይሆኑ በህዝብ ደህንነት በመብትና ፍትሃዊ በሆነ ህግ እንዲሁም ብዙሃኑ ህዝብ መልካምና ለህብረተሰቡ አንድነት መኖር ጥሩና አስፈላጊ ናቸው ብሎ በተቀበላቸው ግብረገብነት ላይ የሚመሰረቱ ናቸው። ሲቪሎኔ የግል ጥቅምንና ምኞትን ለማሳካት መጠቀሚያ መሳሪያ አይደለም። ለጥጥ ራስ ወዳድነት በማህበረሰብ ቀርቶ በጓደኛሞች መካከል እንኳን ችግር ቀፍቃፊ ለመሆኑ የሚታወቅ ነውና ለዩ ትኩረት የሚሻ አይደለም። ለዚህም ነው ሲቪል ወኔ በቀድሚያ ዲሞክራሲ አስተሳሰብን የህዝብን ጥቅም ፍላጎትና ደህንነትን መገንዘብ ነው ተብሎ አጽንኦት ተሰጥቶበት የሚገለጽ ነው። ለዚህም ነው ለኢትዮጵያ በመሰሉ ያምባገነን ፍራት በሰፈነበት ሁኔታ ሲቪል ወኔ የግዴታ ያገዛዙን ህገወጥነት ለማስወገድና በዲሞክራሲ ፍራት ለመተካት ራስን ሊና በመመረጥ የሚደረግ እንቅስቃሴን ጠያቂ የሚሆነው ከዚያ አቅም በመነሳት ነው። በሲቪል ወኔ ተመሰረተ ሲቪላይን ቤተኝነትን ማካሄድ አስፈላጊም ተገቢም የሚሆነው ሲቪላይን ቤተኝነትን ያንድን አገዛዝ ተግባር በመቃወም ከፍተኛ ይሁንታነት የሚያገኙ የፖለቲካ አላማዎችን ስኬታማ ለማድረግ ዜጎች የሚጠቀሙበት ዘይቤ ነው። የባብዛኛው ባለፉት በርካታ አመታት ከቱኒዚያ ሊቢያን ስቶ ግብጽን አጠቃሎ እስከ መካከለኛው ምስራቅ ድረስ ዘልቆም ሆነ በተለያዩ የቀድሞ አውሮፓ ምስራቅ አገራት ቁልፍና አንበርት የሆኑ የህዝብ መገናኛ መንገዶችን በቁጥጥር ስር በማድረግ ያደረጉት የተቃውሞ ሰልፍና ያስተጋቡት ያሻፈረኝ ህዝባዊ ትግል የመንግስት የፖለቲካ ውሳኔ እንዲቀየር ወይንም ደግሞ መንግስቱ ከስልጣን እንዲወገድ የተደረጉት እንቅስቃሴዎች በመሳለነት የሚጠቀሱ ናቸው። በኢትዮጵያም ቢሆን የጃንሆይን አገዛዝ ከስልጣን ለማስወገድ በታላላቅ ከተሞች አንስቶ መካከለኛ የገጠራም ባዎች የተደረጉት የእንቢተኝነት ተጋድሎ በታሪክ መዝገባችን የተጻፉት ከዚሁ ተርታ የሚመደቡ ናቸው። በቅርቡም ወያኔ በሃይማኖት ጉዳያቸው ጣልቃ በመግባት መናኑን ያስተረማመሰና ጭቆና ማካሄዱን በመቃወም በኦርቶዶክስና የእስልምና ሃይማኖት እምነት ተከታዮች በተከታታይ ያደረጉ ያሉት እንቅስቃሴ የሲቪላይን ቤተኝነትና አመጽ ምሳሌዎች ናቸው። ባለፉት ጊዜያት ከኢትዮጵያ ላባደሮች አርሶ አደሮች ተማሪዎች እንቅስቃሴና ባልተናነሰ መልኩ ታግለው የነበሩት መምህራን በቅርቡ በጎንደር ደምቢያ ተጀምሮ የነበረውና በሌሎች አካባቢዎች ተዛምቶ የነበረው የመምህራን አመጽ ሆነ ለሰብአዊና ዲሞክራሲያዊ መብቶች መከበር ያደረጉት አድማም የዚሁ ለጸብራቅ ነው። ሌላም በመሆኑም እኛም የተስፋ ዲሞክራሲ ተመጋቢ ጭንቀት የተሞላበት ሰላምና የውሸት ፕሮፓጋንዳ ቀለብተኛ ለመሆን ለወቅቱ የሚስማማ የትግል ስልቶችን በቅጡ ተልሞ ሲቪል ወኔ የተሞላበት ሲቪላይ እንቢተኝነትና አመጽን ማካሄድ የግድ ይለናል። እንቢ አልገዛም በቃኝ አሻፈረኝ ማለት ከመንግስቱም በላይ በአሁኑ ወቅት ይጠበቅብናል። ቤተኝነት ያገዛዙን ህግና ፍራት አክብሮ የሚካሄድ ሳይሆን ያገዛዙን ህጎች ጥሶና አልከተልም አላከብርም ይን ዩንታይን ባልሰጠውበት ህግ በግድ አልገዛም ብሎ መታገል ነው። የካቲቱ ሰማዕታታችን ያሳዩንም ቢሆን ይንኑ እንጂ ሌላ አይደለም። የትግሉ ነው ህይወቴ የሚሉ ጀግኖች ደግሞ በብዛት እንዲያብቡ ምህዳሩን ማመቻቸት ዛሬም ወቅቱ ነውና እንነሳ። ወያኔ ከግር ጥፍሩ እስከ ራስ ጠጉሩ የታጠቀና አፋኝና አረመኔ ቡድኖችን ቢያስተማራም በህዝብ ኃይል መውደቁ አይቀርምና የሁኔታ እንዲፋጠን ሁላችንም የበኩላችንን አስተዋጽኦ እንድናበረክት የትግሉ ደውል እያቃጨለ ይገኛልና ሰሚ ጆሮ ንስጠው። ኃይል ከህዝብ ናት። የኛም ሰልፍ ከህዝቡ ጋር መሆኑ መንግስቴም የማንለውጠው በማተባችን ቃል ኪዳን የገባንበት ነውና ትግላችንን እንቀጥልበታለን። ምንም ይሁን ምን ወያኔና አጃቢዎቹ እንዳሻቸው ቢለፍፉ ጠንካራነን ብለው ቢፎክሩ ከመወገድ የሚያድናቸው እንዳልሆነ በገቢር እናረጋግጥላቸዋለን። ሲቪላዊ እንቢተኝነት የተላበሰ ህዝባዊ አመጽ ይፋፋም።
ዴሞክራሲያ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን እስ 36 ቁጥር 2 የመታገል ግዳጅ አይዘሉት አማራጭ የነብርን ጭራ አይዙ ከያዙ አይለቁ እንደተባለ ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰባዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው። ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እንብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይሄንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ያባ ትግል ብሎ ሲነሳ ይሄንን ተገንዝቦ ነበርና ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይቀጥልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቅ ሁሉ ምክንያት በሌለበት መከራና ስቃይ ወልፍ ሆኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ላያሌ አመታት ትግል በጽናት መካሄዱን ከጥፋትና አጥያት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም አመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአጼው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የህዝብ ጥያቄ ዴሞክራሲን ይመለከታል። ይህ ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአጼውን ስርዓት የተካው ወታደራዊ አገዛዝ የዋሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ይህ ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዲሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዲሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85 ከመቶ በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቱ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ
አሁን በስልጣን ላይ ያለው ቡድን ይባስ ብሎ ያገርን መሬት ለባዳን እየሸጠና አሳልፎም የናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ማን ቢያርሱ ድንበርን አፋልሱ አውነተም ተረፍ ሆኗል። ስለዚህም ችግሩ ተባብሷል ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ ሆነው የህዝብ እኩልነትም እንኳን ምላሽ ሊያገኝ ባስከፊና ያገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆም ያለው በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሳፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ ያንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ህግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? አመት በአመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም። ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነክሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ወዳደርነት ይገናል፣ አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያክቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና ዓመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት ይህን ያህል ዓመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትላንት ያርገው የሚለው ህዝብ የዚህ አርመኔ 19 ዓመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው ተመሳስሎ መኖርና በእንብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ ትግልን እንመራለን ያሉት እንኳን ሊመሩ ህልውናቸውን ጠብቀው ለመቆም ሲያቀታቸው ሲያ ሰፊው ህዝብ ከቢጻ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ጀሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ወዳምላኮችና ራስ ወዳዶች በመድረኩ ጫጫታ ያበዙም ሀቀኛ ሀገር ወዳዶች አሁንም በርክተው አሉ። ካሃዲና ጎጠኛ ሞራን የፈሉትን ያህል የተጀመረውን ትግል እንቀጥላለን። ኢትዮጵያን አንክድም፣ ለወዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከመሆሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ህዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ህዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህና ቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሀቅ ሆኖ ሳለ ውድቀቱ አለመፋጠኑ የህዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሀቅን መናገር ነው። ሞት ይዞ ይሞታል ነውና ከህዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በሀገራችን ጉዳይ ጣልቃ የሚገቡ ባዕዳንም የህዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳግሟል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የህዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ፣ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ፣ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ህዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ህዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰዎች ማጠየቂያ ፈለገውም ስህተት መሆኑን ቢያንስ ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓ.ም አታጋይ ባገኘበት የተሰዋ ወጣት አሳይቷል። ብዙዋኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፈኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለአመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ላለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስካኔ ቴራ ሊጋፈል ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ኢህአፓን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል የንትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዥነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ያባ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመራ ግብር ደረጃ አስፈላጊ ያላቸው ለውጦች ያደረገ ሲሆን ተማሪ ርዕዮትን ማንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቲ ብሎ ይገልጻል። ካለም አመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደብ የብዝበዛ ስርዓትን መጻረር ሉዓላዊነትን ማስከበር በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ ሰርቶ አደሩን መብት ማጎናጸፍ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋጋት የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለት እንጂ ያንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ መጭሰቶ ነው። ተግሎ ግን አዲስ ሁኔታና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄው በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ ያርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዳን ሰጥቶ አርሶ አደሩን አፈናቅሏል። የሀገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ ባንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። ባንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝም በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የህዝብን የጋራ እንቅስቃሴ የሚያደናቅፉ ሆነው አንድም ካገዛዙ ጎን ሲሰለፉ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዴሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ያባ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጥኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይሄን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰናይ መሰል እንቅስቃሴ ማድረግ ያውም ይሄም ከተቻለ ሊሆን አይገባም። ከህገወጥ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሞ ወይም የፈረፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በመትገኝበት ቀውጢ ጊዜ ምላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንስተማራለን የሚል መሆን አለበት። ሀገር ለተጠፋ ተጣጥር ሰበቦች ድርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። ትግል የግድ በመሆኑ ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውና በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለሀገርና ለህዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የህዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንዳይን ብሌናችን ልንንከባከበውና ከታሪክ በራጆችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ህይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ህዝብ ፊት ተደቅኖ ያለው አብይ ጉዳይ የህዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውና በወያኔ የተጠቃውን አገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዲሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ህዝብ የዲሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ህዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ።
ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትህ በክብር ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋነ ግንባር ግን አሳየ። Goodbye, can I buy you? Goodbye, can I buy you? Goodbye, can I buy you? Goodbye, can I buy you?